መንፈሳዊ ስጦታ በሚል ለሶስት ለሁለት ጊዜ አብረን እንደነበርን የነበርን ሰዎች እናውቃለን። ስለዚህ ዛሬ ሶስተኛውን ክፍል እናገራለሁኝ። ቀደም ብለን በጸለይነው ጸሎት ተስማምተን ወደ ትምህርቱ እንሄዳለን። ክፍል 3 የምንመለከተው ዛሬ የነብይ ሁለተኛ የሆነውን ትርጉም ነው የምናየው። ባለፈው ጊዜ ያየነውን ሳይሆን ሌላ ሁለተኛ የሆነውን ነገር ነው የምንመለከተው። ስለ መጽሐፍ ቅዱስ በምንመለከትበት ጊዜ በመጽሐፍ ቅዱስ ውስጥ የተለያዩ ስጦታዎች አሉ። የእግዚአብሔር ቃል በተለይም ደግሞ በአዲስ ኪዳን እንደዚህ አይነት የሆኑትን አገልግሎቶች ስጦታዎች ምን ማድረግ መከታተል እንዳለብን በዛም አቅጣጫ ደግሞ መጸለይ እንዳለብን የእግዚአብሔር ቃል ይነግረናል። በዚህ በክፍል 3 ላይ የነብይ ሁለተኛ የሆነውን ትርጉም ነው የምንመለከተው። ነብይ ማለት ምን ማለት ነው የሚለውን ስንመለከት ባለ ራእይ የሆነ ነው። ባለ ራእይ ብዙውን ጊዜ ነብይ የሚለውን ነገር ሰዎች በጣም በጠበበ ባነሰ ነገር ነው ምን የሚያደርጉት የሚናገሩት። ግን ወደ መጽሐፍ ቅዱስ መተን በምንመለከትበት ሰዓት ስለ ነብይ የሚናገረው ነገር እና ትርጉሙ አንደኛው ምን ማለት ነው? ባለ ራእይ ማለት ነው። ባለ ራእይ ባለ ራእይ ማለት ምን ማለት ነው ብለን ብንጠይቅ አስቀድሞ የሚሆነውን ነገር የሚያይ ማለት ነው። አስቀድሞ የሚሆነውን ነገር የሚያይ በብሉይ ኪዳን መጽሐፍ ላይ በምንመለከትበት ሰዓት ብዙ የተለያዩ ምኖች ነበሩ፣ ነቢያት ነበሩ። እነዚህ ነቢያት ለሕዝቡ ለመንፈሳዊ ነገር ብቻ ሳይሆን ለሀገር ሁሉ የሚያስፈልገውን ነገር በመጀመሪያ ይመለከቱ ነበር። ራእይ አላቸው። ባለ ራእይ እየተባሉ የሚጠሩ ናቸው። እስከነ ጭራሹ ብዙ ጊዜ ከቤተሰቦቻቸው ባገኙት ስም ሳይሆን በሚሰሩትና በሚያገለግሉበት ሁኔታ ነበር ምን የሚያደርጉት የሚጠየቁት። ነቢይ ባለ ራእይ ነው። የሌላን ሰው ራእይ የሚሻማ ሳይሆን ነገር ግን የራሱ የሆነውን እግዚአብሔር ለእርሱ ብቻ የሰጠውን ነገር ምን የሚያደርግ ነው? የሚያይ ነው። አንዳንድ ጊዜ ሳናስበው አንዳንድ የምንናገራቸው ነገሮች አሉ። እኔ እኮ ከሱ የተሻልኩ ነኝ እና እኔ እንደዚህ ብሆን ብለው ምን የሚያደርጉ ባለ ራእዩ የሚያደርገውን ነገር እኔ ከሱ የበለጠ ነገር አደርጋለሁ ብለው ምን የሚያደርጉ የማይገባ ነገር የሚያደርጉ ሰዎች አሉ። ሰው ናቸው። ከሰው የተለየ ፍጡር አይደሉም። ሰው ናቸው። ግን እግዚአብሔር በተለየ መንገድ የሚጠቀምባቸው ሰዎች ናቸው። እኔ እስከማን አንሳለሁ ብለን በራሳችን ኢጎ ይሄንን ነገር አደርጋለሁ ብንል መጽሐፍ ቅዱስ እኛን ይገስጸናል። ትክክለኛ የሆነ ነገር አይደለም። ስለዚህ ባለ ራእይ ነው ሲባል በግምት የሚያደርገው ነገር ሳይሆን ወይንም ከመጽሐፍ ያነበበው ነገር ሳይሆን በቀጥታ ለእርሱ ከእግዚአብሔር ዘንድ የመጣ ነገር ነው። ከእግዚአብሔር ዘንድ ያገኘው ጉዳይ ነው። ይመለከታሉ። ጦርነት ሊመጣ ነው፣ እንዲህ አይነት ነገር ሊሆን ነው እና እዛ ቤተ ክርስቲያን ብቻ መልካም ሰዎች ያሉበት ጋ ብቻ ሳይሆን የአገር መሪዎች የሆኑ ሰዎች ጋር ሁሉ የሚሄዱ ናቸው። አዎ ብዙዎቻችን እናውቃለን። ጥቂት ሰዎች እንደዛ ቻሌንጅ እያደረጉ ነው ያሉት እና እነዚህን ሰዎች እኔ የምጠራቸው እንደ ነቢይ ብዙዎች የሚፈሩትን ነገር፣ ብዙዎች መናገር የማይፈልጉትን ነገር እነሱ ግን ሄደው ፊት ለፊት ለሚመለከታቸው ሰዎች ይናገራሉ። ባለ ራእይ ናቸው። ይሄንን የምደጋግመው አውቄ ነው። ይመለከታሉ። ከኛ በተሻለ መንገድ ይሄንን ነገር ያያሉ። በሶስተኛ ደረጃ ወደፊት ምን መከናወን እንዳለበት ደግሞ ይናገራሉ። ምንድነው መደረግ ያለበት? ምን መቀበል አለብን? ደግሞ መሰረዝ የሚገባን ነገር ምንድነው? ሊመጡ ያለውን ነገር ብቻ ሳይሆን በቤተ ክርስቲያን በእግዚአብሔር ቤት ውስጥ መሆን የሚገባውን ነገር ይናገራሉ። እንደገናም ደግሞ በውጭ ላሉ በተለይም ስልጣን ላላቸው ሰዎች ይሄንን ነገር ይናገራሉ። እነዚህ ባለ ራእይ የሆኑ ነቢያት የእግዚአብሔርን ሐሳብ ሁሉ ጊዜ ይከተላሉ። የእግዚአብሔርን ሐሳብ ይሄ በፖለቲካው ዓለም ያለውን ነገር አይደለም የሚያስቀድሙት። ምክንያቱም ያንን ሁላችን እናውቀዋለን። ግን ሌሎች የማያውቁትን የእግዚአብሔርን ሐሳብ እየተከተሉ ይሄዳሉ። እግዚአብሔር ነው የሚመራኝ ይላሉ። ከዚህ የተነሳ እነዚህ ነቢያት ከኛ የበለጠ ብዙ ችግር ያጋጥማቸዋል። በቤተ ክርስቲያን ችግር ያጋጥማቸዋል። በመንግስት በኩል ችግር ያጋጥማቸዋል። በሌላውም አካባቢ ደግሞ እንደዚሁ ተመሳሳይ የሆነ ነገር ያጋጥማቸዋል። እኛ ስለ እነሱ እንፈራለን እንጂ እነሱ ግን የሚመጣውን ችግር ለመጋፈጥ ምን ያደረጉ ናቸው? የወሰኑ ናቸው። ስለ ራሳቸው ብዙ የማይናገሩ ናቸው እና እንዲህ ሰርቻለሁ እንደዚህ አድርጌያለሁ ብለው ብዙ ማስተዋቂያ የሚያደርጉ አይደሉም። በመጽሐፍ ቅዱሳችን በምንመለከትበት ሰዓት ራሳቸውን ብቻ የሚያበረታቱ አይደሉም። እንደ እግዚአብሔር ቃል ያለውን ሕዝብ ምን የሚያደርጉ ናቸው? የሚያገለግሉ፣ መንግስትንም ደግሞ ቻሌንጅ የሚያደርጉ ናቸው። እግዚአብሔር በትክክለኛ መንገድ እንዲሄዱ ሁል ጊዜ እርዳታን ከሱ ዘንድ የሚሹ ናቸው። እንደዚህ አይነት ሰው ነው ምን ተብሎ የሚጠራው? ነቢይ ተብሎ የሚጠራው። አለበለዚያ በራሱ ነገር ተነስቶ የማይሆን ነገር እየተናገረ እና የራሱን ዝና ብቻ በየቀኑ እየተናገረ እንደዛ አይደለም። የሚገርማችሁ ነገር በመጽሐፍ ቅዱስ ውስጥ ያሉትን ነገሮች ለማወቅና ለመረዳት አንድ ቀላል የሆነ መንገድ አለ። ያም የእግዚአብሔርን ቃል ምን ማድረግ ነው? መመርመር ነው። ሰዎች የሚጽፉት ቃል የነሱ መጽሐፍ ቅዱስ አይደለም። እነሱ የሚናገሩት ነገር ከእግዚአብሔር ቃል ውጪ ነው የሚሆነው ብዙ ጊዜ። ስለዚህ ብዙ ሰዎች ይህንን ነገር በማየት ምን ያደርጋሉ? ይሰናከላሉ። እንደዚህ ተብዬ ነበር ግን ይሄ አልሆነም። ወንድምህ ታሟል ይፈወሳል ተብዬ ነበር ግን ሞተ። እንዲህ አይነት ተብዬ ነበር ይሄ ደግሞ ትክክለኛ መስሎኝ ለአገልግሎትም የሚሆን ገንዘብ ሰጥቼ ነበር ግን ያ ሁሉ ነገር ሳይሆን ቀረ ይላሉ። በጌታ ማቹር የሆኑ ከመጽሐፍ ቅዱስ ጋር አብረው የሚጣበቁ ሰዎች እንደዚህ አይነት ችግር ላያጋጥማቸው ይችል ይሆናል። ሌላው የነብይ ትርጉም ምን ማለት ነው? ህልመኛ ማለት ነው። ህልመኛ ይሄንን በፖዚቲቭ እንድንመለከተው ፈልጋለሁ። ይሄ ዝም ብለው የሚያልሙ ሰዎችን ሳይሆን በመጽሐፍ ቅዱሳችን ላይ ስለ ሳሙኤል በሚናገርበት ሰዓት ሳሙኤል ነብይ ነበረ፣ እንደገናም ደግሞ ምን ነበረ? ህልመኛ ነበረ። እና ቤተሰቦቹም ሌሎችም ሰዎች ሊቃወሙት ፈልገው ነበር፣ ግን እርሱ ህልመኛ ስለነበረ ከእግዚአብሔር ጋራ በህልም ስለሚገናኝ የእግዚአብሔር የሆነውን ሐሳብ ስለሚያይ የሚናገረው ነገር ሁሉ መሬት ጠብ አይልም ነበር። ሰዎች ባያጨበጭቡለት፣ የተለያየ ነገር ባያደርጉለት ለእርሱ ጉዳዩ አልነበረም። ከልጅነቱ ጀምሮ ራሱን የሰጠው ለእግዚአብሔር ሐሳብ ነበር። ከዚህ የተነሳ ይሄንን ነገር ያደርግ ነበር። ዛሬ በእንደዚህ አይነት ሁኔታ ያሉ ነቢያት አሉ ወይ ተብሎ በሚጠየቅበት ጊዜ እና ግር ነው የሚለን። እከሌ መስሎን ነበር ግን እሱም ለካ እንደዚህ ነው እንላለን። እከሌም ደግሞ ነው ይባላል፣ ቢሆንም ግን መጽሐፍ ቅዱስም አያነብም እና የራሱን ገድል ብቻ ነው የሚናገረው የሚባል የተለያዩ ነገሮች አሉ። ግን የእግዚአብሔርን ቃል በምንመለከትበት ሰዓት ነቢይ ሌላ የሚጠራበት መንገድ ምን ተብሎ ነው? ህልመኛ ተብሎ ነው። የእግዚአብሔርን ህልም ለህዝቡ የሚያስተላልፍ ማለት ነው። ሌላው ስለ ነቢይ በምንመለከትበት ሰዓት ነቢይ የተጠራ ነው። ነቢይ የተጠራ ነው። ነቢያት በራሳቸው ፍላጎት ሳይሆን ነገር ግን እግዚአብሔር የጠራቸው ናቸው። በእግዚአብሔር ሐሳብ፣ በእግዚአብሔር ፈቃድ እግዚአብሔርን ወክለው የሚናገሩ ናቸው። እግዚአብሔርን ወክለው የሚለው ነገር በጣም ከባድ ኃላፊነት እንደሆነ ይገባኛል። በጣም ከባድ የሆነ ኃላፊነት ነው። ነቢያትን አሰራራቸውንና የሚያደርጉትን ነገር አንዳንድ ጊዜ የማይገባን ጉዳይ ነው። እውነት ለመናገር የማይገባን ጉዳይ ነው። ሙሉ በሙሉ የማይገባን ጉዳይ ነው። ቢሆንም ግን ምን ማድረግ ነው ያለብን? የተጠራ ስለሆነ ተወካይም ደግሞ ስለሆነ ከእግዚአብሔር መልእክትን ይዞ ወደ ሕዝብ የሚያመጣ ስለሆነ ትልቅ ጸሎትና ድጋፍ ያስፈልጋቸዋል። እነሱ ሁሉ ጊዜ አይደክሙም ማለት አይደለም። ችግር የለባቸው ማለትም አይደለም። ምናልባት ከኛ በበለጠ ሁኔታ በጣም ብዙ የሆነ ችግር ያለባቸው ሰዎች እንደሆኑ መገንዘብ ያስፈልገናል። ምክንያቱም እነሱ ፍለፊት ስለሆነ ሁሉ ጊዜ ያሉት ምንም እንደማይቸገሩ ምንም ነገር ወደ እነሱ እንደማይመጣ አድርገን የምንመለከትበት ሰዓትና ጊዜ አለ። ግን አይደለም። እና በጣም የተጠራ ስለሆነ ችግር የለበትም ማለት አይደለም። በጣም ብዙ የሆኑ ችግሮች ይገጥማቸዋል። እንደ እግዚአብሔር ቃል የሆነው ነገር ይሄ ነው። እንደገና በዚሁ ላይ በምንመለከትበት ሰዓት ነቢያት ምንድናቸው? የእግዚአብሔር አፍ ናቸው። የእግዚአብሔር አፍ ናቸው። በጣም ከባድ የሆነ ነገር ነው። ግን መጽሐፍ ቅዱሳችን ውስጥ ነው ይህንን ነገር የምናየው። ሰው ናቸው፣ ቢሆንም ግን የእግዚአብሔር አፍ ናቸው። ከእግዚአብሔር አፍ የሚቀበሉ ናቸው። እንደዚህ አይነት ነቢያት አይታችኋል ወይ ተብለን ብንጠየቅ ምናልባት አብዛኛዎቻችን አይ እንደዚህ አይነት እንኳን አላጋጠመኝም ብለን ነው የምንናገረው። ምክንያቱም የሚደረገው ድርጊትና በመጽሐፍ ቅዱስ ውስጥ ያለው ነገር እርስ በርሱ የሚጋጭ ነው። ለዚህ ነው ብዙ ሰዎች ይሄ ነገር ምንድን ነው ብለው የተለያየ ጥያቄ ያነሳሉ። ግን ለዚህ መፍትሄ የሚሆነው የእግዚአብሔር ቃል ነው። አዎ ነቢያት የእግዚአብሔር አፍ ናቸው ተብለው ይጠሩ ነበረ። ከእግዚአብሔር ይሄንን ነገር አግኝቻለሁ ብለው ይናገሩ ነበር። እኔ የእግዚአብሔር ድምፅ ነኝ እያሉ ይናገሩ ነበር። ታውቃላችሁ፣ እኛም በዚህ በአዲስ ኪዳን የክርስቶስ አገልጋዮችና ልጆች የሆንን እንደዚህ አይነት ነገር ማድረግ እንችላለን። ነቢይ የሚባል ስልጣንም እንኳን ባይኖረን የእግዚአብሔር ድምፅ ሆነን ልንመላለስ እንችላለን። የእግዚአብሔር የመጀመሪያው ድምፁ ቃሉ ነው። እነዚህ የተለያዩ በቤተ ክርስቲያን ውስጥ ያሉ ተሰጠን የምንለው ነገር ሁሉ ምን የሚያደርግ ነው? የሚያልፍ ነው። ያልፋል። የማያልፈው ግን የእግዚአብሔር ቃል ብቻ ነው። ሁሉ ነገር ያልፋል። እኛ ብንፈልግም ባንፈልግም የሚያልፍ ነገር ነው። በብሉይ ኪዳን በጣም ከሚታወቁ ነቢያት መካከል አንደኛው ኤርምያስ ነው። ኤርምያስ የእግዚአብሔር ቃል በሚለው ስም ምን ተደርጓል? ተጠርቷል። የእግዚአብሔር ድምፅ ያለው እንደገናም ደግሞ ለእዝራ፣ ዳንኤል በተመሳሳይ አይነት ሁኔታ ይህንን ነገር ያደርጉና ያከናውኑ ነበር። ለመሆኑ አሁን ባለንበት ዘመን ውስጥ ነቢያት ሊኖሩ ይችላሉ ወይ የሚል ጥያቄ መጠየቅ ያስፈልገናል። እሺ ካሉስ መለያ ነገራቸው ምንድን ነው? አንዳንድ በመጽሐፍ ቅዱስ ውስጥ ያሉት ነገሮች ያለፉ አሉ። በብሉይ ኪዳን ጊዜ የተደረጉ ናቸው አሁን ለኛ የማይጠቅመን ነው ብለው የተለያየ ሐሳብ የሚናገሩ ሰዎች አሉ። ግን የእግዚአብሔርን ቃል መሰረት አድርገን ለእግዚአብሔር ቃል ታማኝ በመሆንበት ሰዓት ዛሬም ቢሆን ነቢያቶች አሉ። ዛሬም ቢሆን ነቢያቶች አሉ። እኔ ከማን አንሳለው በሚል የሚሞክሩ ሳይሆን ወይንም ደግሞ ራሳቸው ለማስተዋወቅ ገንዘብ ለማግኘት ብለው የሚያደርጉ ሰዎች ከሆኑ እነሱ ትክክለኛ የሆኑ ነቢያት አይደሉም። ራሳቸውን ከተለያየ ነገር የሚሸሽጉ አይደሉም። ምክንያቱም በመጽሐፍ ቅዱሳችን ያለውንና አሁን ደግሞ በዘመናችን ያለውን ነገር سنመለከት በጣም ብዙ አከራካሪ እንደዚሁም ደግሞ እምናፍርባቸው የተለያዩ ነገሮች አሉ። ባልና ሚስት ሆነው አብረው የነበሩትን እኔ ነብይ ነኝ ያለ ሰው ብዙ ትዳሮችን ያፈረሰ አለ። የእግዚአብሔር ቃል ምንድነው የሚለው? ወንድሞቼና እህቶቼ ዘወትር በጣም ጮክ ብዬ የምናገረው ነገር የእግዚአብሔር ቃል ምን ይላል ብለን የመጀመሪያ መፈተሻችን የእግዚአብሔር ቃል እንዲሆን ነው የሚያስፈልገው። ከእግዚአብሔር ቃል በላይ የሆነ ምንም ነገር የለም። ታዲያ ዛሬ እውነተኛ የሆኑ ነቢያት የሉም እንዴ? አሉ። እውነተኛ የሆኑ በዚህ ባለንበት በመጨረሻው ዘመን በብዛት ከሚደረጉ ስጦታዎች መካከል አንደኛው የዚህ የነብይ አገልግሎት ነው የሚሆነው። ምክንያቱም ወደ መጨረሻ ላይ ብዙ ሰዎች ወደ ጌታ እንዲመጡና እንዲገሰጹ እግዚአብሔር መንገድ የሚያደርጋቸው ነቢያቶችን ነው። ምን አይነት ነቢያቶች? የእግዚአብሔርን ቃል የሚያስቀድሙ ነቢያቶች፣ የእግዚአብሔርን ቃል የሚያነቡ ነቢያቶች፣ ምሳሌነት ያላቸው በትዳራቸው በኑሯቸው ከሰው ጋር ባላቸው ሁኔታ ከመንግስት ጋር ባላቸው ሁኔታ ትክክለኛ በሆነ መንገድ የሚሄዱ መሆን አለባቸው። አለበለዚያ ሌላ አይነት ስራ ነው እየሰሩ ያሉት። እግዚአብሔር ፈቅዶ ከጥቂቶቹ ጋር አብሬ ለመነጋገር እድል ገጥሞኛል። ማለትም በዚህ በቅርብ ጊዜ በእንደዚህ አይነት ሁኔታ ውስጥ እያገለገሉ ያሉትን ለአገራችን ለኢትዮጵያ አዲስ ነገር አይደለም። ሐዋርያው ዳንኤል በሚያገለግልበት ጊዜ የነበረው አገልግሎት በእውነት እስከዛሬ ድረስ ሰዎችን የሚባርክ ነው። እስከዛሬ ድረስ ምንም አይነት ነገር የለም። የእግዚአብሔር ቃል ይነበባል፣ ጸሎት ይደረጋል፣ በጣም ብዙ አስገራሚና አስደናቂ ነገሮች ይከናወኑ ነበር። የዚያን ጊዜ እኔም በእግሩ ስር ቁጭ ብዬ አገለግልም ነበር። ብዙ መጽሐፍ አልተጻፈለትም። ቢሆንም ግን የብዙ ሰዎች ምስክርነት እስካሁን ድረስ ያለው አባት ነው። በሁሉ ነገር ምን መሆን አለባቸው? ንጹህ መሆን አለባቸው። ምክንያቱም የነብይነት አገልግሎት ከባድ ስለሆነ የሚያስጠይቅም ስለሆነ ወደ ቤተ መንግስትም የሚገባ ስለሆነ ወደ ማንኛውም ቦታ የሚሄድ ስለሆነ በጣም መጠንቀቅ ያስፈልጋል። ትዳሩ እንዴት ነው? ሁለትና ሶስት ትዳር የያዙ ሰዎች እየፈቱ እና እኔ ነብይ ነኝ ብለው በአዲስ አበባ ውስጥ የማይሆን ነገር የሚያደርጉ ሰዎች አጋጥመውኛል። የእግዚአብሔር ቃል ምንድነው የሚለው? በተለይ ጋብቻ ቤተሰብ ዋነኛ ነገር ነው ዋነኛ ነገር ነው እንዴ አይነት ነገር የሚያደርጉ ሰዎች ከዛ ሁኔታ ወጥተው ራሳቸውን ቢጠብቁ ከተስተካከለ በኋላ ደግሞ ወደ አገልግሎታቸው ቢመለሱ መጽሐፍ ቅዱሳዊ የሆነ ነገር ነው አለበለዚያ ግን መታለል አያስፈልገንም እኛ ክርስቲያኖች ልባሞች እንጂ ሞኞች አይደለንም ልባም እንድንሆን ነው መጽሐፍ ቅዱስ የሚነግረን እና አንዳንድ ሰዎች አይ በዚህ ዘመን ውስጥ የለም አልቋል እና ድሮ ነው ያለቀው ብለው ይናገራሉ አንዳንዶቹ ብሉይ ኪዳን ላይ ያለቀ ጉዳይ ነው እና በአዲስ ኪዳን ደግሞ ይሄን ነገር አናነሳም ይላሉ ግን በአዲስ ኪዳን ስንመለከት ደግሞ ብዙ ነቢያት እንዳሉ መጽሐፍ ቅዱስ ይነግረናል ግን አቢውዝድ ማድረግ እሱ በጣም መጥፎ ነው ለሰማይም መጥፎ ነው እንደዚሁም ደግሞ በምድር ላለውም ደግሞ መጥፎ የሚሆን ነገር ነው የመጨረሻውን እግዚአብሔር ቢፈቅድ በሚቀጥለው ሳምንት ላይ እንመለከታለን ክፍል 3ን በእዚ ላይ እንጨርሳለን እግዚአብሔር ይባርካችሁ ተነስተን ጸሎት እናደርግና ወደሚቀጥለው ፕሮግራማችን እንሄዳለን ሃሌሉያ እስቲ ወገኖች አሁን የሰማነው ነገር ይዘን እስቲ እንጸልይ ስለ ኡነተኛ ነቢያቶች ብቻ ሳይሆን ስለ ሳሱትም እግዚአብሔር እንዲረዳቸው ይሄንን እስቲ እንደው ከልባችን ሆነን ለአንድ ለአምስትና ለአስር ደቂቃ እንጸልይ በጸሎት እንደግፋቸው ትልቁ ነገር ይሄ ነው በጸሎት እንደግፋቸው ሃሌሉያ ሜራባራ ካንቶሎሎ ሞራባሻትራ ዲያሮ ኮፖንቶሎሎ ቦራ ላባሳንታላ ለቦራ ሜራባራባራ ካንታላ ለሞሪያ ሼፕሬዲያሮ ኮፖንቶሎሎ ቦራ ላባሳንታላ ለቦራ ላባራ ለቦራ ላባራ ሃሌሉያ በልሳን የምትናገሩ እስቲ እንጸልይላችሁ ከፍ አድርገን ድምጻችንን ሃሌሉያ ሜራባራ ካንታላ ለሞሪያ ሼፕሬዲያሮ ኮፖንቶሎሎ ቦሪያ ላላማ ሼክሬዲያሮ ፖንቶሎሎ ቦራ ላባራ ለቦራ ላባዲያ ሜራባራባራ ካንትሮሎሎ ሞሪያ ሼፕሬዲያሮ ኮፖንቶሎሎ ቦሪያ ላላባራ ላባሳንታላ ለቦራ ላባራ ለቦራ ላባራ ሃሌሉያ የእግዚአብሔር መንፈስ የእግዚአብሔር መንፈስ የእግዚአብሔር እርዳታ ራፓንቶሎሎ ቦራ ላማሳንታላ ለሞራ ሜራባራ ካንቶሎሎ ቦሪያ ሼፕሬዲያሮ ኮፖንቶሎሎ ቦራ ላባራ ለሞራ ላባሳንታላ ለቦራ ላባዲያ ሜራባራባራ ካንቶሎሎ ቦሪያ ሴፕሬዲያ ኮራባራባራባራ ባሳንታላ ለሞራ ላባራ ለቦራ ላባራ ሃሌሉያ ሃሌሉያ እግዚአብሔር ሆይ ምህረት ባገልጋዮች ላይ ይሁን ምህረት ባገልጋዮች ላይ ይሁን ሃሌሉያ አቤቱ ያንተ ኃይል ያንተ ብርታት ሜራባራ ካንታላ ለሞራ ባራባራ ባሳንታላ ለሞራ ለባራ ለሞሪያ ለማሳንታላ ለሞራ ለባራ እውነተኛ የሆኑትን ነቢያት ሃሌሉያ አገልጋዮች ታበዛ ዘንድ ሜራባራ ካንታላ ለሞሪያ ላላባሲትሬዲያ ሮኮፖንቶሎሎ ቦራ ሜራባራ ካንታላ ለሞሪያ ሴፕሬዲያ ሮኮፖንቶሎሎ ቦራ ለባራ ሃሌሉያ ሃሌሉያ ተመስገን ቃልህን ታከብራለህ እንደ ቃልህ ትሆናለህ አባታችን ሆይ እናመሰግናለን ሜራባራ ካንታላ ለሞራ ላባሴትሬዲያ ሮኮፖንቶሎሎ ቦራ ላባራ ለሞራ ላባዲያ ሜራባራ ካንቶሎሎ ቦሪያ ላላማሳንታላ ለሞሪያ ፒራባራ ካንታላ ለቦራ ላባራ ሃሌሉያ 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 የቃሉን ባርኮት እንቀበላለን እጆቻችንን ወደ ላይ ከፍ እናደርጋለን የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስም ህብረት ጌታ እስኪመጣ ድረስ ከሁላችን ጋር ይሁን አሜን በጭብጨባና በእልልታ እልልታ